ተመራጩ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከሶስቱ የዩናይትድ ስቴትስ ዋነኛ የንግድ ሸሪኮች ወደ ሀገራቸው በሚገቡ ምርቶች ላይ ቀረጥ ጥላለው ሲሉ ዝተዋል። የአሜሪካ ድምጹ ኮኔ ፋራባው ያደረሰን ዘገባ ትራምፕ በውሳኔያቸው ከጸኑ እርምጃው ሊያስከትል የሚችለውን ኢኮኖሚያዊ ተጽዕኖ ይፈትሻል። አሉላ ከበደ ያቀርባል።
Thanks to our tariffs and tough trade policies.
ምስጋና ለቀረጥ ህጋችንና ለጠንካራው የንግድ ፖሊሲዎቻችን። ያኔው ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን ዘመን አቆጣጠር በ2020 የዩናይትድ ስቴትስ፣ ሜክሲኮና ካናዳ ስምምነት አሊያም ከሶስቱ ሀገራት መጠሪያ በተወሰዱ ቃላት USMCA የተባለውን ውል በፈረሙበት ወቅት የኢሊኖይ ግዛት ነዋሪ የሆኑት ገበሬ ዴቪድ ኢሰርማን ስምምነቱ ለዩናይትድ ስቴትስ የንግድ ፖሊሲ የሚበጅ እርምጃ መሆኑ ነበር የታያቸው።
ያ መደረግ የነበረበት ነገር ነው። ችግሮች ስለነበሩም ያን በማድረጋቸው ሊመሰገኑ ይገባል።
ይሁንና ትራምፕ በካናዳና በሜክሲኮ ላይ አዳዲስ ቀረጥ እንደሚጥሉ የገለጹባቸው በቅርቡ በማህበራዊ ትስስር ገጾቻቸው ላይ ያወጧቸው ጽሑፎች ነኛን የቀደሙትን በሶስቱ ሀገሮች መካከል የተደረሱ ውሎች የሚጥሱ ናቸው። ዩናይትድ ስቴትስ ወደ ነኚህ ሀገሮች የምትልካቸውንና እንደ ኢሰርማን ላሉ ገበሬዎች ቁልፍ የገቢ ምንጭ የሆኑትን እንደ በቆሎና አኩሪ አተር በመሳሰሉ ምርቶች ዋጋ ላይ ተጽዕኖ ያሳድራሉ።
ቀረጥ የመጣል እርምጃ ችግሩ መጨረሻው አንተ ይህን ካደረግህ እኔ ደግሞ ይህንን አድርጋለሁ በሚል ብድር የመመለስ አይነት ድርጊት መጠመድ ሊያመራ ይችላል።
እንደ እውነቱ ከሆነ ማናቸውም ባለጸጋ ሀገራት ከቀረጥ በሚሰበሰብ ገንዘብ ላይ እንደ ትልቅ የገቢ ምንጭ አይተማመኑ።
To me the most beautiful word in the dictionary is tariff.
በመዝገበ ቃላት ውስጥ ለኔ ከሁሉ ውብ የሆነው ቃል ቀረጥ የሚለው ነው።
ትራምፕ ባለፈው የጥቅምት ወር ፕሬዝዳንታዊ ዘመቻቸውን እያከናወኑ በነበረበት ወቅት የሺካጎ ኢኮኖሚ ክበብ ከተባለው መድረክ ተገኝተው ሲናገሩ በውጭ ምርቶች ላይ ከፍ ያለ ቀረጥ የመጣሉን እርምጃ ዩናይትድ ስቴትስን ኢኮኖሚ ያግዛል ብለው ለምን እንደሚያምኑ ዘርዝረዋል።
Number 1 is for protection of the companies that we have here and the new companies.
አንደኛው ምክንያታችን እዚህ ላሉንና ሌሎች ወደዚህ የሚገቡ ኩባንያዎች ጥበቃ ማድረግ አለብን። ምክንያቱም በሺዎች የሚቆጠሩ ኩባንያዎች ወደዚህ ሀገር ስለሚመጡ ነው። ከአሁን ቀደም ሆኖ በማያውቅ ደረጃ እናጎለብተዋለን እናሳድገዋለን።
ከሁለቱም ፓርቲ ያልሆነውና ለትርፍ ያልተቋቋመው የታክስ ፋውንዴሽን የተባለ ተቋም ባለፈው ሰኔ 2024 ያወጣው ሪፖርት ትራምፕ በመጀመሪያው አስተዳደር ዘመናቸው ወቅት በጠቅላላው 380 ቢሊዮን ዶላር የሚገመት የውጭ ምርትና ሸቀጦች ላይ ጥለውት የነበረው ቀረጥ አሜሪካውያንን ለ80 ቢሊዮን ዶላር አዲስ ቀረጥ ዳርጓል። የፕሬዝዳንት ጆ ባይደን አስተዳደርም በአብዛኞቹ በነኛ ምርቶች ላይ የተጣሉትን የቀረጥ ክፍያዎች አጽንቶ የኤሌክትሪክ አመንጪዎችና በኤሌክትሪክ ኃይል የሚሽከረከሩ መኪኖችን ጨምሮ የ18 ቢሊዮን ዶላር አዲስ ቀረጥ ከቻይና በሚገቡ ምርቶች ላይ ጥሏል። እንደ ጥናት ተቋሙም ግምገማ ባለፉት 7 አመታት ውስጥ የተጣለው ቀረጥ የሀገር ውስጥ ምርት በነጥብ 2 በመቶ እንዲቀንስ ምክንያት ሆኗል። በተጨማሪም 140 ሺህ የሚጠጉ የሙሉ ጊዜ የስራ ዕድሎችን አምክኗል ብሏል።
Tariffs are not a competitive edge to
Illinois. ቀረጥ ለኢሊኖይ ገበሬዎች ወይንም ለአሜሪካ ግብርና የተሻለ ተፎካካሪ የሚያደርግ እድል አይፈጥርም።
ባያን ዋይት ሃውስ የህግ አውጪዎች ገበሬዎችን የሚደግፍ ህግ እንዲያወጡ የሚያግባባው የኢሊኖይ የእርሻ ቢሮ የተባለው ድርጅት የብሔራዊ ህግ ጉዳዮች ዳይሬክተር ናቸው። እንደ አውሮፓውያን አቆጣጠር በ2019 ቻይና ዩናይትድ ስቴትስ ለወሰደችው እርምጃ የአጸፋ ምላሽ ለመስጠት በታለመ እርምጃ አሜሪካ ወደ ቻይና ትልቅ በነበረው የአኩሪ አተር ምርት ላይ ቀረጥ ጣለች። ይህም ቻይና የአሜሪካን የአኩሪ አተር ምርት መግዛት አቁማ ፊቷን ወደ ሌሎች አቅራቢዎች እንድታዞር አደረገ። በዚህ ዓመት ቻይና ከዩናይትድ ስቴትስ የገዛችው የአኩሪ አተር መጠን በ2016 ከነበረበት 40 በመቶ ወደ 18 በመቶ አሽቆልቁሏል። የቻይና የጉምሩክ መረጃ እንደሚያሳየው ብራዚል ለቻይና የምታቀርበው የአኩሪ አተር ምርት መጠን በአንጻሩ ወደ 76 በመቶ አሻቅቧል።
And if you look at the past of the Trump administration, it's a path that
የመጀመሪያው ትራምፕ አስተዳደር የተከተለውን መንገድ ልብ ካልክ ስጋት እንዲሰማህ ነው የሚያደርግ። ነጻ መገበያዎቻችን አመቺ እንዲሆኑ ማድረግ እንጂ ልንዘጋቸው አንፈልግም።
We're going to have the biggest agricultural trade deficit in a long, long time.
ከግብርና ስራ ጋር በተዛመደው የንግድ ልውውጥ ረገድ በመንገዘውና በመንሸጠው ምርት ወይንም ሸቀጥ መካከል በረጅም ጊዜ ውስጥ አይተነው የማናውቅ አይነት መጠነ ሰፊ የሆነ አለመመጣጠን ይገጥመናል።
ዋይት ሃውስ እንደሚሉትም ሌላ አዲስ ቀረጥ ማለት ገና ድሮ ለበቆሎና አኩሪያተር ምርታቸው በሚያገኙት ዝቅተኛ ዋጋ የተጎዱትን የአሜሪካ ገበሬዎች ሌላ ተጨማሪ ጉዳት ያስከትል ይሆናል የሚል ስጋት አድሮባቸዋል።
History shows there are no winners.
በዚህ መሰል ውርምጃ ማንም አሸናፊ ሆኖ እንደማይወጣ ታሪክ ይነግረናል።
ለዚህም ነው ገበሬው ዴቪድ ኢሰርማን አዲስ ይጣላል የሚባለውን ቅርጥ አስመልክቶ የሚሰሙትና የተሰሙት ጠንከር ያሉ ንግግሮች ከንግግርነት አልፈው ገበያቸውን የሚጎዱ ወደ ሌላ የተግባር እርምጃነት እንዳይለወጡ የሚመኙት።